ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 17 2015 ዓ ም ዝግጅታችን ጀመረ። ዛሬ መቀሌ ገብተው የነበሩ የኢትዮጵያ ከፍተኛ ባለስልጣናት ከትግራይ ክልል ከፍተኛ ባለስልጣናት ጋር በመሰረተ ልማቶች ዙሪያ ተወያይተዋል።
እነዚህን ጉዳዮች ቁጭ ብለን መክረን መልክ ማስያዝ እንችላለን። ህጋዊ ስርዓቱን፣ ህገ መንግስታዊ ስርዓቱን ይዘን ቁጭ ብለን መነጋገር፣ በሰለጠነ መንገድ መነጋገር እንችላለን። ይሄ ለመላው የሀገራችን ህዝብ፣ ለትግራይ ህዝብ፣ ለሁላችንም በጣም እጅግ አስፈላጊ ነው።
ቀላል ባይሆንም ጉዞ ጀምረነዋል። የሰላም ጉዞ የዛሬው ግን የተለየ ነው። ይህ ተነሳሽነት ትልቅ ክብር እንሰጠዋለን፣ ትልቅ ዋጋም አለው ማለት ሁላችሁንም አመሰግናችኋለሁ። ግን ጠቅላይ ሚኒስትሩ ዶክተር አብይን በጣም ደግሞ በከፍተኛ ደረጃ ማመስገን እፈልጋለሁ።
የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉና የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤልን ነው የሰማችኋቸው። የሰላም ስምምነቱ የትግበራ ሂደት ተስፋ ሰጭ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ መግለጻቸው ተሰምቷል። እነዚህና ሌሎች ዘገባዎች ከዜናው በኋላ ይደመጣሉ። ጤና ይስጥልኝ፣ እንደምን አምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በምስልና ድምፅ ቅንብሩ ደግሞ ኤልያስ አስማረ አብሮናለን። በምስልና ድምፅ ቅንብሩ ሴሴ አሸናፊና ግርማ ደገፋም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን ዋና ዋና የዓለም ዜናዎችን እናሰማችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በአብዛኞቹ የዩናይትድ ስቴትስ ክፍለ ግዛቶች ውስጥ በዘንድሮው የገና በዓል ቀደም ብሎ መጣል የጀመረው የክረምት ዝናብና ከፍተኛው ቅዝቃዜ፣ ኃይለኛው ነፋስና የጣለው በረዶ በትንሹ የ48 ሰዎችን ሕይወት ማጥፋቱ የተገለጸ ሲሆን ቁጥሩ ከዚህ በላይ ሊጨምር እንደሚችል የአገሪቱ ባለስልጣናት ተናግረዋል። እጅግ ግዙፍ የሆነው ቅዝቃዜና ዝናብ ያዘለው ነፋስ ከሰሜን የአገሪቱ አካባቢዎች እስከ ደቡብና ምስራቅ የአገሪቱ ክፍሎች ከዩናይትድ ስቴትስ ባህረ ሰላጤ አንስቶ እስከ ሰሜን ምስራቅ የባህር ዳርቻ ድረስ መንቀሳቀሱ ተገልጿል። በተለይ የባፈሎ አካባቢዎችን የመታው ዝናብና ቅዝቃዜ በምዕራብ ኒውዮርክ አካባቢዎች የሚገኘውን የሟቾች ቁጥር ወደ 27 ከፍ ማድረጉ ተመልክተዋል። በዚህ የዓመቱ ክፍለ ጊዜ ከተለመደው የሙቀት መጠን ውጪ ከዜሮ በታች ወርዶ የቀዘቀዘውና እጅግ ከባድ የሆነው የአየር ጠባይ እስከ ማክሰኞ ድረስ እንደሚዘልቅ የብሔራዊ የአየር ትንበያ አገልግሎት አስታውቋል። ከባድ ንፋስ የቀላቀለው ዝናብ 60% በሚሆነው የዩናይትድ ስቴትስ ሕዝብ ላይ ተጽዕኖውን ያሳረፈ ሲሆን የኃይል አቅርቦት መስመሮች ላይ ጉዳት በማድረስ በሺዎች የሚቆጠሩ በረራዎችን ማስተጓጎሉ ተነግረዋል። ብሔራዊ የአየር ትንበያ አገልግሎት ባለስልጣናት በባፋሎ የናያግራ ዓለም አቀፍ አውሮፕላን ማረፊያ ባለፈው እሁድ ማለዳ የጣለውና የተከመረው በረዶ ሲለካ ከአንድ ሜትር በላይ እንደነበር አስታውቀዋል። በሺዎች የሚቆጠሩ የአገር ውስጥና ዓለም አቀፍ በረራዎች መሰረዛቸውንም በረራዎችን የሚከታተለው ፍላይት አዌር የተባለው ድርጅት አስታውቀዋል። ደቡብ አፍሪካ ከጆሃንስበርግ በስተ ምስራቅ ቦክስበርግ በተባለች ከተማ ነዳጅ ፈሳሽ ጋዝ ጭኖ በነበረ የነዳጅ ቦቴ ተሽከርካሪ ላይ ባለፈው ቅዳሜ በደረሰው ፍንዳታ 9 ሰዎች ሞተው ሌሎች 50 የሚደርሱት ደግሞ መቁሰላቸውን ባለስልጣናት ተናግረዋል። አደጋው የተከሰተው የጭነት ተሽከርካሪው ዝቅ ብሎ በተዘረጋው ድልድይ ጋር በመፋተጉ መሆኑን የአደጋ ጊዜ ምላሽ ባለስልጣናት ተናግረዋል። የጓቴንግ ግዛት አገረ ገዥ ፓን ያዝ ለሱፊ በሰጡት ጋዜጣዊ መግለጫ አደጋው አሳዛኝ መሆኑን ገልጸው የነዳጅ ቦቴው አደጋው የደረሰበት በአደጋው የቆሰሉ ሰዎች ወደሚታከሙበት ሆስፒታል ነዳጅ በሚያደርስበት ወቅት መሆኑም ተገልጿል። ፍንዳታው በሆስፒታሉም ላይ አደጋ ማድረሱን አገረ ገዡ ተናግረዋል።
was badly damaged and section of the hospital as well.
የሆስፒታሉ የተወሰነ ክፍል በጣም ተጎድቷል። የተወሰነ ክፍሉም ተከልሎ ተዘግቷል። ስለዚህ ገምጋሚ ቡድኖቻችን ሆስፒታሉ ስራውን መቀጠል አለበት ወይስ የለበትም የሚለውን ለማማከር ሁኔታዎችን እየገመገሙ ነው። ይህም ሆኖ ግን አሁንም የተወሰኑ የሆስፒታሉ ክፍሎች እየሰሩ ሲሆን፣ ሌሎቹ የተዘጉትም አካባቢዎች በተቻለ ፍጥነት ጸርተውና ተስተካክለው ስራ እንዲጀምሩ እንደሚደረግ ተስፋ እናደርጋለን። ቀደም ብዬ እንደተናገርኩት ይህ አሳዛኝ ወቅት ነው። በክፍለ ግዛታችን አሳዛኝ ቀን ነው። ለሀገራችንም አሳዛኝ ዕለት ነው። በድጋሚ በአደጋው ለተጎዱ ቤተሰቦች የተሰማንን ጥልቅ ሐዘን እንገልጻለን።
የሟቾቹ ቁጥር ከዚህም በላይ ሊሆን እንደሚችል ባለስልጣናቱ አስታውቀዋል። በመጪው ታህሳስ 2015 ዓመተ ምህረት ለሚደረገው ምርጫ በዝግጅት ላይ በመተገኘው በኮንጎ ዲሞክራቲክ ሪፐብሊክ ባለፉት ቅዳሜና እሁድ የመራጮች ምዝገባ መጀመሩ ተነገረ። በኢኮኖሚ ድቀትና በመስራቅ ያገሪቱ ክፍል የጨመረ በመጣው የአማጽያን እንቅስቃሴ የታወከች ባለችው ኮንጎ ያገሪቱ ፕሬዝዳንት ፍሌክስ ተሽኪዴ ለሁለተኛው የስልጣን ዘመናቸው ይወዳደራሉ ተብሎ ተገምቷል። 50 ሚሊዮን ህዝብና 26 ክፍለ ግዛቶች ባሏት የማዕከላዊት አፍሪካዊቷ አገር ኮንጎ ራጮች ድምጻቸውን በመስጠት እንደሚሳተፉ ለሚቀጥሉት 3 ወራት በሚቆየው የምዝገባ ወቅት ያረጋግጣሉ ተብሎ ተጠብቋል። 10 በሚደርሱ የአገሪቱ ክፍለ ግዛቶች ከወዲሁ ምዝገባ መጀመሩ ተነግሯል። የኮንጎ ምርጫ ኮሚሽን ሂደቱን ለማፋጠን በሞባይል የእጅ ስልኮች የሚካሄዱ አዲስ የቅድመ ምዝገባ ዝግጅቶችን ከወዲሁ በማሰናዳት ከዚህ ቀደም ይታዩ የነበሩትን አዝጋሚ ሂደቶች ለማስወገድ እንደሚሰራ አስታውቋል። የ59 ዓመቱ ፕሬዝዳንት ተሽኪዴ በዚህ ዓመት መጀመሪያ አካባቢ የኢቦላ ወረርሽኝ በተከሰተባት የማባንዳካ ከተማ ተገኝተው ባለፈው ቅዳሜ በመራጭነት መመዝገባቸው ተነግረዋል። ባለፈው ምርጫ ሁለተኛ ሆነው የጨረሱት ማርቲን ፋዩሉ በመጪው ምርጫ የተሽኪዴ ተቀናቃኝ ሆነው እንደሚወዳደሩ አስታውቀዋል። አድማጮች፣ ዜና የምትላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ዛሬ ሰኞ በርካታ ትናንሽ ድሮኖችን ወደ ደቡብ ኮሪያ የአየር ክልል ውስጥ ማሰማራቷን የደቡብ ኮሪያ ባለስልጣኖች ተናገሩ። ሰሜን ኮሪያ የወሰደችው እርምጃ ደቡብ ኮሪያ የራሷን ሰው አልባ የስለላ አውሮፕላኖች አሳሳቢ ወደ ሆነው የሰሜን ድንበሯ እንድታሰማራ ያስገድዳት መሆኑ ተመልክቷል። ደቡብ ኮሪያ ተዋጊ ጀቶችና አጥቂ ሄሊኮፕተሮቿን የሰሜን ኮሪያዎቹን ወራሪ ድሮኖች ለማጥቃት ሙከራዎችን ያደረገች ቢሆንም አንዳቸውንም መታ መጣል አለመቻሏን የደቡብ ኮሪያ ወታደራዊ ባለስልጣናት ለሪፖርተሮች መናገራቸው ተዘግቧል። ይህ የደቡብ ኮሪያ ከሰሜን ኮሪያ ጥቃት ራሷን የመከላከል ብቃት ከጥያቄ ውስጥ ያስገባ ክስተት መሆኑን ተመልክቷል። ይሁን እንጂ ከሰላዮቹ የሰሜን ኮሪያ ድሮኖች አንዱ ብቻ ወደ ሰሜን ኮሪያ የተመለሰ መሆኑ ሲነገር፣ ሌሎቹ 4ቱ የገቡበት አለመታወቁን አንድ የደቡብ ኮሪያ ወታደራዊ ባለስልጣን ለሪፖርተሮች መናገራቸው ተመልክቷል። የሰሜን ኮሪያ ድሮኖች የጦር መሳሪያ የተገጠመላቸው መሆኑ ባይታወቅም የደቡብ ኮሪያ ባለስልጣናት ግን ድሮኖቹ 2 ሜትር ያህል የሚደርስ ክንፍ ያላቸው እጅግ ጥቃቅን መሆናቸውን ተናግረዋል። እንደ አውሮፓ አቆጣጠር 2014 ውስጥ ሰሜን ኮሪያ በ4 የተለያየ ጊዜያት ሰው አልባ የቅኝት አውሮፕላኖች መላኳን የተገለጸ ቢሆንም የአየር ክልልን ጥሳ ስትገባ ከ5 ዓመት በኋላ ይህ የመጀመሪያው መሆኑ ተዘግበዋል። የሩሲያ ወታደሮች የዩክሬናውያንን ሰው አልባ አውሮፕላን ወይም ድሮን ዛሬ ሰኞ መተው መጣላቸውን የአገሪቱ መከላከያ ሚኒስትር ጠቅሶ የሩሲያ ዜና አገልግሎት አስታወቀ። ተመቶ ወድቋል የተባለው የድሮኑ ስብርባሪም በደቡብ የአገሪቱ ክፍል በሚገኘው የጦር ሰፈር ላይ በማረፍ 3 ሰዎች መግደሉን ዘገባው አመልክቷል። ድሮኑ ሳራቶቭ በተባለው የሩሲያ ክፍለ ግዛት ውስጥ በሚገኘው ኤንጅልስ የአየር ኃይል ጦር ሰፈር ላይ ዝቅ ብሎ ይበር እንደነበርና በአደጋው ከሞቱት መካከል 3ቱ የጦር ሰፈሩ አባላት መሆናቸውን የመከላከያ ሚኒስቴሩ አስታውቀዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ትላንት እሁድ በቪዲዮ ባስተላለፉት የመልካም ገና በዓል መልእክታቸው የዩክሬንን ተከላካዮች አመስግነዋል። ይሁን እንጂ ዜሌንስኪ በዚህ ዓመት ሁሉን ነገር አታ ሊሆን ይችላል ያለዋትን ሩሲያ ኪሳራዋን ለማካካስ በሀገራችንና በኃይል አቅርቦታችን ላይ እያደረገች ያለውን የሮኬት ጥቃት የፕሮፓጋንዳ ሰዎቿ በኩራት እንዲያስተጋቡ እየሞከረች ነው ብለዋል። ያለመብራት ጨለማ ውስጥ መሆናችን ወራሪዎችን ወደ አዲሱ ሽንፈታቸው እንዲያመሩ ከማድረግ አያግደንም ያሉት ዜሌንስኪ፣ ይሁን እንጂ ለማናቸውም አይነት ሁኔታ መዘጋጀት ይኖርብናል በማለት ጥንቃቄን አሳስበዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ሩሲያ አንድ ስቴት ለተባለው ቴሌቪዥን ጣቢያ ትናንት እሁድ በሰጡት መግለጫ ይቺ አገር በዩክሬን ጦርነት ከተሳተፉት ወገኖች ጋር ሁሉ ለመደራደር ዝግጁ ናት፣ ይሁን እንጂ ኪቭ እና ምዕራባውያን ደጋፊዎቿ መነጋገር አይፈልጉም ብለዋል። እንደ አውሮፓ አቆጣጠር የካቲት 24 ዩክሬንን የወረረው ክሬምሊን የታቀደው ዓላማ ግቡን እስኪመታ ድረስ የሚዋጋ መሆኑን ሲገልጽ፣ ኪቭም በበኩሏ ሩሲያ እንደ አውሮፓ አቆጣጠር በ2014 የጠቀለለቻትን ክሬሚያን ጨምሮ ሁሉም የሩሲያ ወታደር ከዩክሬን ግዛቶች ተጠራርጎ እስኪወጣ ድረስ ውጊያውን እንደማታቆም አስታውቃለች። ጃፓን ውስጥ በሰሜን የአገሪቱ ክፍል ሆካይዶ ውስጥ ባለፈው ሳምንት በተከታታይ በጣለው የክረምት ዝናብ በትንሹ 17 ሰዎች ሲሞቱ ከ90 በላይ የሆኑት ደግሞ መቁሰላቸውን የጃፓን የእሳትና አደጋ አስተዳደር ተቋም አስታውቋል። በተመሳሳይ የአየር ጠባይ ዜና ፊሊፒንስ ውስጥ ጊንጉንግ በተባለችው ከተማ ትናንት የጣለው ከባድ ዝናብ ባስከተለው ጎርፍ 9 ሰዎች መሞታቸው ተነግሯል። 176 የሚሆኑ ሰዎች ከጎርፉ አደጋ መዳን መቻሉንም ገልጸዋል። ከባድ መሆኑ የተነገረለት ጎርፍ 44,000 የሚሆኑ ሰዎችን ማፈናቀሉንም ባለስልጣናቱ አስታውቀዋል። በመጨረሻም በቻይና የሚገኙ ሆስፒታሎች እስከዛሬ ከፍተኛውን ቁጥር ባስመዘገቡና በአዲሱ የኮቪድ ቫይረስ በተጋለጡ ሰዎች መሞላታቸውን ሮይተርስ ዘግቧል። 25 ሚሊዮን ነዋሪዎች በሚኖሩባት በሻንሃይ ከተማ ከፊል የሚሆነው ህዝብ ከትናንቱ የገና በዓል በኋላ በሚመጣው የሳምንቱ መጨረሻ ለቫይረሱ ሊጋለጡ እንደሚችሉ መገመቱንም ሮይተርስ ገልጧል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ታህሳስ 17 2015 ዓ ም ዝግጅታችንን ነው እያዳመጣችሁ የምትገኙት። አድማጮቻችን፣ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ዘገባችን እንሻገራለን። በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት መፈረሙን ተከትሎ በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራውና ሚኒስትሮችና የተለያዩ ተቋማት ኃላፊዎች የተካተቱበት ልዑካን ቡድን በመቀሌ ተገኝተው የተቋረጡ መሠረተ ልማቶችን በማስቀጠል ላይ ውይይት አድርገዋል። ልዑካኑ ከትግራይ ክልል መሪ ደብረ ጽዮን ገብረ ሚካኤልና በክልሉ የተለያዩ የህብረተሰብ ክፍሎች ከተወከሉ አካላት ጋር ተገናኝተውም ተወያይተዋል። ዝርዝሩን ሙሉጌታ ጽባ እንደሚከተለው ያሰማናል።
ከ50 በላይ የኢትዮጵያ መንግስት ባለስልጣናት፣ የተለያዩ የፌዴራል መንግስት ተቋማት አመራሮች፣ የሀገራዊ የምክክር ኮሚሽን አባላት እንዲሁም የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ የኢትዮ ቴሌኮም አመራሮችና ባለሙያዎች የተገኙበት ልዑካን ዛሬ ሰኞ ታህሳስ 17 2015 ዓ.ም በመቀለ ከተማ ጉብኝት አካሂደዋል። የልዑካን ቡድኑ በኢትዮጵያ አየር መንገድ አውሮፕላን ነው ወደ መቀለ ከተማ የገቡት። ጉብኝቱ የመሩት የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ሲሆኑ ልዑካኑ ከክልሉ መሪና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም የከተማዋ ማህበረሰብ ተወካዮች ተገናኝተው ስለ የሰላም ስምምነቱ አፈጻጸም ጉዳይ ተነጋግረዋል። አፈ ጉባኤ ታገሰ ጫፎ የሰላም ስምምነቱ ተግባራዊ እንዲሆን የፌዴራል መንግስት በቁርጠኝነት እየሰራ ነው ብለዋል። ልዑካን በመቀለ መገኘታቸው የሰላም ስምምነቱ ተግባራዊ ለማድረግ ከፍተኛ ተነሳሽነት እንዳለም ማሳያ ነው ብለዋል። በአንድ ቦታ ተቀምጠን ችግር በውይይት ለመፍታት ይህ መድረክ እድል ነው ብለዋል።
ዋናው ነገር እነዚህን ጉዳዮች ቁጭ ብለን መክረን መልክ ማስያዝ እንችላለን። ህጋዊ ስርዓቱን፣ ህገ መንግስታዊ ስርዓቱን ይዘን ቁጭ ብለን መነጋገር፣ በሰለጠነ መንገድ መነጋገር እንችላለን። ይሄ ለመላው የሀገራችን ህዝብ፣ ለትግራይ ህዝብ፣ ለሁላችን በጣም እጅግ አስፈላጊ ነው። ያን ማድረግ ይኖርብናል። ይሄ ቀን እኔ ትልቅ እድል ነው ብዬ ነው የማስበው።
ባለፉት 2 ዓመታት የሰው ህይወት አልፏል። እናቶች አልቅሰዋል። ብዙ ሰው ተፈናቅሏል። ብዙ ዓመት የተለፋለት መሰረተ ልማትም ወድሟል። ይህ ይበቃል መባል አለበት ብለዋል አቶ ታገሰ ጫፎም። የሰላም ስምምነቱ ከባለፈው ተምረን ለቀጣይ ተስፋ እንዲኖረን አድርጓል ብለዋል።
እስካሁን የመጣንበት ድር እንደተጠበቀ ሆኖ ነገም ለምንሰራው ስራ ትልቅ ተስፋ እንዳለ ቆም ብለን ባለፉት ጥቂት ዓመታት የነበርበት ሁኔታ በደንብ እንድናይ እንድናስተውል የሚያደርግ ነው። ትምህርት የምንወስድበት ነው። ውጣ ወረዱ ላይ ምኑ ላይ የነበረውን ነገር ማለት ነው። ከዚህ ሂደት ሁላችንም ትምህርት ከወሰድን ከተማርን በአጠረ ጊዜ ውስጥ ብዙ ነገር መስራት እንችላለን የሚል ሙሉ እምነት ነው ያለን።
የትግራይ ክልል መሪና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለልዑካኑ ከሰላም ስምምነት በኋላ በክልሉ ስለተፈጸመ ሲያብራሩ ስላለፈው ጉዳይ ብዙ ንግግር የሚሻ በመሆኑ በጊዜውና በአግባቡ ብንወያይበት ይሻላል ብለዋል። ልዑካኑ መምጣታቸውም ዶክተር ደብረጽዮን ገብረ ሚካኤል አመስግነዋል።
ቀላል ባይሆንም ጉዞ ጀምረናል። የሰላም ጉዞ የዛሬው ግን የተለየ ነው። ይህ ተነሳሽነት ትልቅ ክብር እንሰጠዋለን፣ ትልቅ ዋጋም አለው ማለት ሁላችሁንም አመሰግናችኋለሁ። ግን ጠቅላይ ሚኒስትሩ ዶክተር አብይን በጣም ደግሞ በከፍተኛ ደረጃ ማመስገን እፈልጋለሁ።
ከስምምነቱ በኋላ ከህዝብና ከሰራዊታቸው ጋር ውይይት ማካሄዳቸው የተናገሩት ዶክተር ደብረጽዮን ገብረ ሚካኤል ህዝቡ ሰላሙ ተጠብቆ እንዲሄድለት ይፈልጋል ሲሉ ገልጸዋል። ከህዝቡ ጋር በተደረገው ውይይት ህዝቡ ሰላሙ ሙሉ እንዲሆን ይፈልጋል፣ ግማሹ ሰላም የሚያገኝበት ግማሹ የሚጨፈጨፍበት መሆን የለበትም፣ ሙሉ ሊሆን ይገባል ብሎናል ነው ያሉት። የትግራይ ኃይሎች ታጥቀውት የነበረ ከባድ መሳሪያዎችም ወደ አንድ አካባቢ መሰብሰቡ ተናግረዋል። ከሰላም ስምምነት በኋላ ሰብአዊ ድጋፍ መግባቱና የኤሌክትሪክ አገልግሎትም ከሀገራዊ ቋት ጋር መገናኘቱ በአሁንታ የሚታይ ነው ብለዋል። በቂ መድኃኒት አቅርቦት እንዲገባ፣ ሌሎች መሰረታዊ አገልግሎቶችም ቶሎ ህዝቡ እንዲጠቀም መደረግ አለበት ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። በክልሉ ያሉ የኤርትራና የአማራ ክልል ኃይሎችም ቶሎ መውጣት አለባቸው ሲሉ ተናግረዋል።
ህዝብ በመጨፍጨፋቸውም ቶሎ መውጣት ነበረባቸው። አሁን ግን ትጥቅም ከባድ መሳሪያውን በማዘጋጀታችን ቶሎ መውጣት አለባቸው። የኤርትራ ኃይሉ እንደ ውጭ ወራሪም ያው መውጣት ነበረበት። የትግራይ ጉዳይ አይደለም አሁን የነበረበት ይሄ ነው። አንፎርቹኔትሊ ግን እንደዛ ነው የሆነ። የውጭ ወራሪ በትግራይ ውስጥ አሁንም እየጨፈጨፈ ነው ያለው። የውጭ ኃይል ግን ያው በበጎ ፈቃድ የመጣ ስለሆነ ፔንፉል ነው። ማፍጠን ግን አሁን አለብን።
ትግራይ የተፈናቃዮች ክልል ሆናለች፣ ህዝቡም ወደ ቀዬው እንዲመለስ ሊታገዝ ይገባል ሲሉም ገልጸዋል። የልዑካን ቡድን አባላት ከመቀለ ከተማ ማህበረሰብ ተወካዮች በተለይ መሰረታዊ አገልግሎቶች ስለመከፈት ዙሪያ ተወያይተዋል። የባንክ፣ የምድርና የአየር ትራንስፖርት አገልግሎት፣ የቴሌኮም፣ የነዳጅ አቅርቦት፣ የመድኃኒት፣ የግብርና ማዳበሪያም፣ ትምህርት መጀመር፣ ሸቀጦች መግባትና ሌሎች መሰረታዊ አገልግሎቶች እንዲከፈቱና እንዲገቡ ተሳታፊዎች ጠይቀዋል። እነዚህ አገልግሎቶችና አቅርቦቶች አለመኖርም በህዝቡ የፈጠረው ችግር አንስተዋል። የፌዴራል ተቋማት አመራሮች እነዚህ ለመፍታት በቁርጠኝነት እየሰራንን ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታን አመሰግናለሁ። በኢትዮጵያ የፌዴራል መንግስት ከፍተኛ የልዑካን ቡድንና በህወሓት መሪዎች መካከል ዛሬ በመቀለ የተካሄደው ውይይት በሁለቱ ወገኖች መካከል ያለ ሶስተኛ ወገን ጣልቃ ገብነት የተካሄደ የመጀመሪያው ውይይት ነው። ከልዑካን ቡድኑ ጋር የተጓዙ የመንግስት የመገናኛ ብዙሃንም ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ከህወሓት ቃል አቀባይ አቶ ጌታቸው ረዳ ጋር ቃለ መጠይቅ ሲያደርጉ ታይተዋል። ዛሬ መቀሌ ላይ የአንድ ቀን ቆይታ ባደረገው የኢትዮጵያ መንግስት ከፍተኛ የልዑካን ቡድን ውስጥ ከተካተቱት ባለሥልጣናት መካከል የአገልግሎት ሰጪ ተቋማት የበላይ ኃላፊዎችም ተገኝተውበታል። ባለሥልጣናቱ የአንድ ቀን ጉብኝታቸውን አጠናቀው ወደ አዲስ አበባ ማምሻውን ተመልሰዋል። እነዚህ የኢትዮ ቴሌኮም፣ የመብራት ኃይል፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ አየር መንገዶች፣ የመንገዶች ባለሥልጣንና የሌሎችም ተቋማት የበላይ ኃላፊዎች አገልግሎት እየተጀመረ ባለበት ሂደትና ተያያዥ ጉዳዮች ላይ ከመቀሌ ከተማ ነዋሪዎች ጋር መወያየታቸውም ተሰምቷል። እነዚህን ጉዳዮች የተመለከተው ዘገባ በነገው ዕለት ይደመጣል። ወደ ቀጣዩ ዘገባ እንሻገር። የሰላም ስምምነቱ የትግበራ ሂደት ተስፋ ሰጪ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የፌዴራል መንግስት ከፍተኛ ልዑካን ቡድን ወደ መቀሌ ከማምራቱ በፊት የሰላም ስምምነቱን በማስመልከት ጠቅላይ ሚኒስትሩ በተሳተፉበት መድረክ ላይ በተደረገ ግምገማ በሁለቱም ወገን የስምምነት አተገባበሩ ተስፋ ሰጪ መሆኑ ተገልጿል። ጠቅላይ ሚኒስትሩም ከግምገማው በኋላ ከማኅበራዊ ድረገጾቻቸው ይህንን አመላክተዋል። ነገር ግን ስምምነቱ በመተግበር ረገድ መዘግየት መኖሩንና በተናጠል የሚሰጡ የተጣረሱ መግለጫዎች ደግሞ ለስምምነቱ ትግበራ እንቅፋት እንደሆኑም ገምጋሚዎች እንዳነሱ ተመልክተዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡን አንድ የፖለቲካ ተንታኝ ሊጣረሱ የሚችሉ መግለጫዎችን መስጠት የሚጠበቅ ነው፣ በመሆኑም ለስምምነቱ እንደ ጉልህ ስጋት መታየት ግን የለበትም ብለዋል። ኬኔዲ አባተ ዝርዝር ይዟል።
በአፈጉባኤ ታገሰ ጫፎ የተመራ የፌዴራል መንግስት ከፍተኛ የልዑካን ቡድን ዛሬ መቀሌ ከመግባቱ በፊት በኢትዮጵያ መከላከያ ሰራዊትና በትግራይ ተዋጊዎች ከፍተኛ ወታደራዊ አመራሮች መካከል በኬንያ ለሁለተኛ ጊዜ በተደረገው ውይይትና ስምምነት በተደረሰባቸው ነጥቦች ላይ የኢትዮጵያ መንግስት ከፍተኛ ባለስልጣናት ተወያይተዋል። ትናንት በተካሄደው በዚሁ ውይይት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ድረገጾቻቸው በኩል በሰጡት አስተያየት የናይሮቢ ሁለተኛውን ውይይት ተከትሎ የሰላም ሂደቱን ዛሬ ገምግመናል ካሉ በኋላ እንደ ግምገማችን የሰላም ስምምነቱ ትግበራ ሂደት ተስፋ ሰጭ ነው ብለዋል። የኢትዮጵያ መንግስት ተደራዳሪ ቡድን አባላት የኬንያውን ውይይት በማስመልከት ገለጻ ያደረጉ ሲሆን የሰላም ስምምነቱን ተግባራዊ ከማድረግ አንጻር በመንግስት በኩል የተወሰዱት ሰብአዊ ድጋፍን የማድረስ፣ የመሰረተ ልማት የመልሶ ግንባታ ስራዎች፣ ስለ ሰላም ስምምነቱ ግንዛቤ መፍጠር ስራና የሽግግር ማዕቀፍ ፖሊሲ ለማዘጋጀት የተሰራው ስራ አበረታች ናቸው በሚል መገምገማቸውን የአገር ውስጥ መገናኛ ብዙሃን ማቅረቧን ዘግበዋል። በግምገማው በህዋት በኩልም የሰላም ስምምነቱን አላማ ከማስገንዘብ አንጻር ጥሩ ጅምሮች አሉ ተብሏል። በተጨማሪም ህዋት በከፊልም ቢሆን ታጣቂዎችን ከግንባር እንዲርቁ ማድረጉና ከባድ የጦር መሳሪያዎችን ወደ አንድ ማዕከል ማሰባሰብ መጀመሩ በመልካም ጎን ተገልጿል በማለትም ተዘግቧል። በተናጠል የሚሰጡ የሚጣረሱ መግለጫዎች በስምምነቱ ላይ እክል እየፈጠሩ ነው ሲሉ የትላንቱ ውይይት ተሳታፊዎች መገምገማቸውንም ነው የሀገር ውስጥ መገናኛ ብዙሃን የገለጹት። ይሁን እንጂ በተናጠል የሚሰጡና የተጣረሱ የተባሉ መግለጫዎችን በተመለከተ በግልጽ የተጠቀሰ ነገር የለም። ሆኖም የመንግስት ኮሙኒኬሽን አገልግሎት በቅርቡ ቅዳሜ ታህሳስ 8 2015 ዓ.ም ባወጣው መግለጫ በአንዳንድ የመከላከያ ኃይል ባልደረሰባቸው የትግራይ አካባቢዎች በተለይም በመቀሌ የህብረተሰቡን ሰላም የሚነሱ የተደራጁ ዘረፋዎች እየተካሄዱ ነው ሲል የህዋት ቃል አቀባይ አቶ ጌታቸው ረዳ በትዊተራቸው በሰጡት ምላሽ ደግሞ እኛና ህዝባችን ልንፈታው የማንችለውን የትኛውም የጸጥታ ስጋት ማንም ሊፈታው አይችልም ብለዋል። ከሰላም ስምምነቱ በኋላ በትግራይ ክልል ስላለው የጸጥታ ሁኔታ የኢትዮጵያ መንግስት መግለጫ አውጥቶ ህዋት ምላሽ ሲሰጥ የአሁኑ ለመጀመሪያ ጊዜ ነው። የመንግስትን መግለጫና አቶ ጌታቸው የሰጡትን ምላሽ የመሰሉ አካሄዶች ይዘታቸው ከሰላም ስምምነቱ ጋር ይቃረን እንደሆነ የጠየቅናቸው የፖለቲካ ተንታኙ አቶ ዳዊት መሃሪ ተከታዩን ብለዋል።
ያው የሰላም ስምምነቱ ሲደረግ የሰላም ስምምነት የተደረገባቸው ነጥቦች እንዳሉ ሆነው በእነሱ አካሄድም ሆነ ከዚያ ባሻገር ባሉ ጉዳዮች ላይ ልዩነት መኖሩ እና እነዛ ልዩነቶችን ተከትሎ በመግለጫዎች የሚተላለፉ ተቃርኖች አይኖሩም ብሎ መጠበቅ አይቻልም። የሚጠበቅ ነው የሚሆነው። ስለዚህ የተለየ ሰላም ስምምነቱ ወደ አልተፈለገ አቅጣጫ ለመሄዱ አመላካች ተደርጎ የሚወሰድ ነጥብ አይደለም። ይሄ ሰጣ ገባው አካል ነው የሚሆነው። ይሄ ደግሞ የሚቀጥልም ነው የሚሆነው። ይሄ አንዱ በዚህ መልኩ ይገለጽ እንጂ ከዚህም በኋላ መሰል ነገሮች የሚቀጥሉ ናቸው። ምክንያቱም ፖለቲካል ሴትልመንት መጥቶ ነገሩ ወደ መጠናቀቂያ ወደ ፍጻሜ እስካልደረሰ ድረስ የበላይ አካል የለብኝም፣ እኔ ራሴን የቻልኩ ነኝ፣ ከኔ ከላይ የሚቀመጥ የለም የሚል ክርክር ወይም ደግሞ ፉክክር የፓወር ኮንፍሮንቴሽንስ መኖራቸው የሚጠበቅ ነው፣ የሚቀጥልም ነው ብዬ ነው የማስበው። ከዚያ በተረፈ ግን የተጋነነ ኮንፍሮንቴሽንም ደግሞ አይደለም።
የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እሁድ ታህሳስ 9 ባደረጉት ንግግር ለሰላም ስምምነቱ ተግባራዊነት በእነርሱ በኩል ኃላፊነታቸውን እየተወጡ መሆናቸውን ገልጸው የፌዴራሉ መንግስት ግን ጉድለቶች እንዳሉበት አብራርተው ነበር። ለዚህ ክስ ከፌዴራሉ መንግስት በኩል በቀጥታ የተሰጠ ምላሽ ባይኖርም የናይሮቢውን ሁለተኛው ውይይት በማስመልከት ከፍተኛ የፌዴራል የመንግስት ኃላፊዎች ያደረጉትን ግምገማ ተከትሎ ጠቅላይ ሚኒስትር አብይ በማህበራዊ ድረገጾቻቸው ባስተላለፉት መልእክት አሁንም ለሰላም ባለን ቁርጠኝነት ጸንተናል ብለዋል። በደቡብ አፍሪካ ፕሪቶሪያ የተደረሰው የሰላም ስምምነት አተገባበር ግን በትናንቱ የፌዴራል መንግስት ከፍተኛ ባለስልጣናት ግምገማ መዘግየቱ ተመልክቷል። ጥቅምት 23 የተፈረመው የፕሪቶሪያው የሰላም ስምምነት በአንቀጽ 3 ላይ በትግራይ ክልል ህዝባዊ አገልግሎቶችን ለማስጀመር የሚያስችል ምቹ ሁኔታ ለመፍጠር እንዲሁም የከተማዋን ነዋሪዎች ደህንነት ለመጠበቅ የፌዴራል ኃይሎች መቀሌ ከተማ እንዲገቡ ፓርቲዎች ተስማምተዋል ይላል። ለዚህም ተግባራዊነት የኢትዮጵያ መከላከያ ሰራዊትና ሌሎች የፌደራል ተቋማት የሁለቱ ከፍተኛ ወታደራዊ አዛዦች በሚያደርጉት ግልጽ ግንኙነት አማካኝነት በሰላማዊና በተቀናጀ መልኩ በፍጥነት መቀሌ መግባት እንዳለባቸው ይደነግጋል። ይሁን እንጂ ከስምምነቱ በኋላ ለመጀመሪያ ጊዜ ዛሬ ታህሳስ 17 የፌደራሉ መንግስት ከፍተኛ ልዑካን መቀሌ ቢገቡም የፌደራል መከላከያ ሰራዊትና ሌሎች ተቋማት እስካሁን ወደ ከተማዋ ስለመግባታቸው የተገለጸ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። በመከታተል ላይ ያላችሁ የሰኞ ምሽት የአሜሪካ ድምፅን ስርጭት ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በኦሮሚያ ክልል የምስራቅ ወለጋ ዞን ነዋሪዎች የሆኑ የኦሮሞ ተወላጆች ፋኖ ብለው በገለጹት ኢመደበኛ የአማራ ታጣቂ ቡድን ባለፈው ሳምንት በተፈጸመ ጥቃት በርካታ ሰዎች ተገለዋል ሲሉ ተናግረዋል። በአካባቢው የሚኖሩ የአማራ ተወላጆች በበኩላቸው ኦነግ ሸኔ በማለት በጠቀሱት ታጣቂ ቡድን እየተፈጸመ ነው ባሉት ጥቃት በርካታ ሰዎች መገደላቸውን ለአሜሪካ ድምፅ ገልጸዋል። ከምስራቅ ወለጋ አስተዳደር ላለፉት ጥቂት ቀናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በወላይታ ዞን ባደረጉት ንግግር አሁን ሀገሪቱን እያመሰ ያለው የኦሮሞ ሸኔና የአማራ ሸኔ ነው ሲሉም ተናግረዋል። ፀሐይ ዳምጠውና አስቴር ምስጋናው ያቀናበሩትን ወይም ያዘጋጁትን ዜና ፀሐይ ዳምጠው በመቀጠል ታሰማናለች።
በኦሮሚያ ክልል ምስራቅ ወለጋ ዞን ያለው የጸጥታ ችግር አሁንም መፍትሄ አለማግኘቱን የገለጹት የአካባቢው ነዋሪዎች በተለይ ባለፈው ሳምንት ተጨማሪ ጥቃቶች ተፈጽመዋል ብለዋል። በዞኑ የግዳ አያናና ኪረሙ ወረዳዎች ውስጥ ተፈጸመ የተባለውን ጥቃት በተመለከተ ከኦሮሞ ተወላጅ ነዋሪዎችና ከአማራ ተወላጅ ነዋሪዎች የሚሰጡ መረጃዎች ግን እርስ በርስ የሚጣረሱ ናቸው። ለደህንነት ሰጋለው ስሜ አይጠቀስ ያሉ የአንድ የግዳ አያና ወረዳ ሆሚ አንፋራ ቀበሌ ነዋሪ
የሰላም ሁኔታው በጣም አስቸጋሪ ነው። ለወደፊቱ ደግሞ ይበልጥ አስቸጋሪ ይሆናል ብዬ ሰጋለው። ያው መንግስት እነዚህን ጽንፈኞችን ከአካባቢው ካነሳቸው ሰላም ሊሆን ይችላል ይሆናል እንጂ አሁን አስቸጋሪ ነው። ሴቶች መንገድ ላይ ይሞታሉ፣ አዛውንቶች እንደዚሁ ይሰቃያሉ። ምንም የለም፣ መንገድ ዝግ ነው። ከነቀምቴ ጀምሮ ወደ 112 ኪሎ ሜትር የሚሆነው መንገድ ዝግ ነው። ተማሪ በመንገድ ላይ ይገደላል። ለምሳሌ ታህሳስ 12 2015 ዓ.ም ተመረተ ሁለት የቤተሰብ አባል የሆኑ ሰዎች ተገደሉብኝ። እነሱን እንደ ሁኔታው ቀብረናል። ሌሎች አስከሬናቸው ያልተገኘም አሉ፣ ፈልገን ያጣናቸው። እንዲሁም በተጨማሪ ከጎረቤቶቻችን መካከል 19 ሰዎች ተገድለዋል።
እኚው ግለሰብ አክለውም አጎራባች በሆነው ኪረሙና ግዳ አያና ወረዳዎች ውስጥ ውጥረት መቀጠሉንና ህብረተሰቡ ወጥቶ ለመግባት መቸገሩን ገልጸዋል። የመንግስት የጸጥታ ኃይሎች ከከተማ ራቅ ባሉ ቀበሌዎች አይደርሱም በማለትም ጭምር ገልጸዋል። በምስራቅ ወለጋ ግዳ አያና የሚኖሩ አንዳንድ የአማራ ተወላጆች በበኩላቸው ጥቃት እየፈጸመ ነው ያሉት ኦነግ ሸኔ ብለው የጠቀሱት የታጠቀ ኃይልና በክልሉ ልዩ ኃይል መሆኑን ጠቅሰዋል።
ጋጅጊ ትባላለች ከተማዋ። ማክሰኞ ዕለት እና በግዳ አያና ወረዳ መጥተው ልዩ ኃይል እና ሸኔ ተቀናጅተው ማለት ነው መጡ። ጠዋት አካባቢ ገቡ። ማንቻቸውን ተኩስ ሲተኩሱ ሲለዋወጡ አሉ። ምንሻዎች ጋራ ያው የሚያቃጥሉት እንዴት አቃጠሉ። የሚገርምሽ እንስሳ ሳይቀር ነው አርግተው የሄዱት እነሱ እና ቤተክርስቲያን ውስጥ ገብተው ሴት ህጻናት መነኩሴ ገለው ቤተክርስቲያንንም አጋይተው ነው የሄዱት። ከዛ መከላከያ 23 ነው ምናምን ይባል አለ በርቀት እሱ ሲተኩስባቸው የሚጨፈጭፉትን ጨፍጭፈው መጋዘን እየከፈቱ ቤት እየከፈቱ የሚችለው ስንች ነው ያወጡ። በጣም ብዛት ነው። እኔ ቢያንስ እንኳን በቀላሉ 150 ሰው ሳይሞት ይቀራል ብዬ አላስተውም። ንጹሀኑ ምንም እንደዚህ ተታኳሾች ሳይሆን ተታኳሽ እንኳን ብዙ ንስተዋል። ሴት የመነኩሴ ነገር በሽተኛ ምናምን አሉ በቤት ውስጥ ያሉ እነሱ አሁን የተቻለው ሬሳው ተነስቷል፣ ያልተቻለው ሬሳ ሳይነሳ ነው የቀረው።
የአማራ ተወላጆች ሸኔ ነው ጥቃት የፈጸመብን ብለው ያቀረቡትን አቤቱታ በተመለከተ በተደጋጋሚ ሲጠየቅ የነበረው መንግስት ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ይህንን ውንጀላ እንደማይቀበል ሲገልጽ ቆይቷል። በምስራቅ ወለጋ በተደጋጋሚ በተከሰተው ጥቃት በሺዎች የሚቆጠሩ ነዋሪዎች ከቀያቸው ተፈናቅለዋል። ቤተሰብ ተበትኗል፣ ንብረት ወድመዋል፣ ተዘርፏል፣ እንዲሁም የበርካታ ሰው ህይወት ጠፍቷል ሲሉ ነው ነዋሪዎች የተናገሩት። በዚህ ጉዳይ ላይ ከዞኑ ከክልሉና ከፌዴራል መንግስት ባለስልጣናት መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በወላይታ ዞን ያደረጉት ንግግር በሀገሪቱ ውስጥ ሰላም እያደፈረሱ ያሉት የአማራ ሸኔና የኦሮሞ ሸኔ ናቸው ሲሉ ገልጸዋል።
ኢትዮጵያ ውስጥ ሁለት አደገኛ ዋልታ የረገጡ እሳቢዎችና ትናንሽ ቡድኖች ይታያሉ። እነዚህ ሁለት ኃይሎች የኦሮሞ ሸኔና የአማራ ሸኔ ናቸው። የኦሮሞ ሸኔና የአማራ ሸኔ ቦታቸው ይለያያል እንጂ የሁለቱም ሀሳብ እኔ የምፈልጠው የምቆርጠው ኢትዮጵያ ካልሆነች በእኩልነት ኢትዮጵያን ማየት አልፈልግም የሚል እሳቤ ያላቸው ሰላም የማይፈልጉ በመሰዳደር በመገዳደል ስልጣን የሚገኝ እንደሆነ የሚያስቡ የኢትዮጵያን ካርታ የሚቀይሩ በጋራ የማያኖሩ ትናንሽ አጀንዳ የሚያጎሉና የሚበትኑ መሆናቸውን አውቀን በተለይም የኦሮሞና የአማራ ሰፊው ሕዝብ እንዲሁም የተቀረው ሕዝብ ከጽንፈኝነት ዋልታ ከረገጠ እሳቤ በግድያ ከማሸነፍ አመለካከት እንዲጠበቅ ማንኛውም ጉዳይ ካለ በንግግር በምክክር በውይይት ለማስተካከል ልባችን የተከፈተ አእምሯችን የተዘጋጀ እንዲሆን አደራ ልላችሁ እፈልጋለሁ።
የአማራ ሸኔ ሲሉ ጠቅላይ ሚኒስትሩ በግልጽ ይህ አካል ነው አላሉም። ጉዳዩ ይመለከተኛል ሲል በዚህ ዙሪያ ላይ ሀሳቡን ያንጸባረቀ አካልም የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ በኦሮሚያ ክልል በሲቪል ሰዎች ላይ እየደረሰ ያለው ግድያ፣ አካል ጉዳትና መፈናቀል የፌዴራል መንግስት አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ የሚሻ ነው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ጸሐይ አዳምጠውን በእጅጉ አመሰግናለሁ። ኢትዮጵያን የሚመለከቱ ዘገባዎችን ለጊዜው ገታ አድርገን እኛ ወዳለንበቱ ወደ ዩናይትድ ስቴትስ እንመለስ። እንደ አውሮፓውያኑ አቆጣጠር ጥር 6 ቀን 2020 ዓ.ም በአሜሪካ ኮንግረስ ላይ የተፈጸመውን ጥቃት ሲመረምር የቆየው ኮሚቴ የቀድሞው ፕሬዚደንት ዶናልድ ትራምፕ ለጥቃቱ ትልቅ ሚና ተጫውተዋል ሲል ወንጅሎ የአገሪቱ ጠቅላይ አቃቤ ሕግ ምርመራ እንዲያደርግ ባለፈው ሳምንት ምክረ ሐሳብ አቅርቧል። የአገሪቱ ጠቅላይ አቃቤ ሕግ ሜሪክ ጋርላንድ ቀጣይ ሕጋዊ ሂደቶች ውስጥ ለመግባት በሚዘጋጁበት በዚህ ወቅት ፕሬዚደንት ጆ ባይደንና ዋይት ሀውስ የሚቀጥለው ምርጫ ተቀናቃኛቸው ሊሆኑ የሚችሉትን ዶናልድ ትራምፕ ላይ ሆን ብለው ያነጣጠሩ ላለመምሰል በጥንቃቄ እየተጓዙ ይገኛሉ። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ዊድኳራ የላከችውን ዘገባ እንግዶ ወልዱ እንደሚቀጥል ያሰማናል።
እንደ አውሮፓውያን አቆጣጠር ጥር 6 ቀን 2020 ዓ ም በቀድሞው ፕሬዚደንት ዶናልድ ትራምፕ ደጋፊዎች በአሜሪካ ኮንግረስ ላይ የተፈጸመው ጥቃት ሁለት ዓመት ሊሞላው ሁለት ሳምንት በቀረበት በዚህ ወቅት በአሜሪካ ታሪክ ያልተለመደ ነገር ተከስቷል። ከሁለቱም ፓርቲዎች የተውጣጡ አባላት ያሉት መርማሪ ኮሚቴ በዛው ዓመት ተከናውኖ የነበረውንና ጆ ባይደን ያሸነፉበትን ምርጫ ውጤት በኃይል ለመገልበጥ በተደረገው ሙከራ ዶናልድ ትራምፕ ሚና ተጫውተዋል በሚል የአገሪቱ የፍትህ ሚኒስቴር የወንጀል ምርመራ እንዲያደርግ ምክረ ሐሳብ አቅርቧል። ካሪን ዣን ፒየር የዋይት ሃውስ ፕሬስ ኃላፊ ናቸው።
Very careful to not to politicize this process at all. This administration
ጉዳዩ የፖለቲካ እንዳይሆን በጣም እየተጠነቀቅን ነው። አስተዳደሩና የፍትህ ሚኒስቴሩ የወንጀል ምርመራውን ካለምንም ፖለቲካዊ ጣልቃ ገብነት ያከናውናሉ።
ይበንዲ እንዳለ ጠቅላይ አቃቤ ሕጉ ሜሪክ ጋርላንድ በምክር ቤቱ ኮሚቴ በቀረበው ምክረ ሐሳብ ላይ በመመርኮዝ እርምጃ ይወስዱ እንደው መወሰን አለባቸው። Peter Lodge from George Washington University.
The best thing that President Biden can do is do what he's doing, which is say, you know, the House committee made a really
President Joe Biden ማድረግ ያለባቸው አሁን እያደረጉ ያለውን ነው። ኮሚቴው አሳማኝ ሙግት ይዞ መጥቷል። በኮሚቴው ድምዳሜ እስማማለሁ። ዲሞክራሲን ማበልጸግና መንከባከባችንን መቀጠል አለብን። ከዚህ በኋላ የፍትህ መስሪያ ቤቱ ስራ ነው ብለው ከመንገዱ ዘወር ማለት ነው ያለባቸው።
ጠቅላይ አቃቤ ሕጉ የሚሾመው በአገሪቱ ፕሬዚደንት አቅራቢነትና በሕግ መወሰኛ ምክር ቤቱ አጽላቂነት ነው። እንደ አውሮፓን አቆጣጠር በ1970ዎቹ የወቅቱ ፕሬዚደንት ሪቻርድ ኒክሰን ጠቅላይ አቃቤ ሕጋቸውን የፖለቲካ አጀንዳ ማስፈጸሚያ ለማድረግ ከሞከሩበት የዋተርጌት ቅሌት በኋላ ሚኒስቴር መስሪያ ቤቱ ገለልተኛ እንዲሆን በርካታ ስራዎች ተሰርተዋል። እንደ አውሮፓውያን አቆጣጠር በ1978 የወጣውም በመንግስት ውስጥ ስለሚኖር ስነ ምግባር የሚያመለክተው ደንብ የፍትህ መስሪያ ቤቱ ከፕሬዚደንቱ ቁጥጥር ውጭ ሆኖ ገለልተኛ በመሆን ምርመራ እንዲያካሄድ ይፈቅዳል። የወቅቱ ጠቅላይ አቃቤ ሕግ ሜሪክ ጋርላንድ ያንን ሕግ ተጠቅመው በትራምፕ ላይ የሚካሄደውን ምርመራ እንዲመሩ ጃክ ስሚዝን ሹመዋል። ሜሪክ ጋርላንድ ስለ ሹመቱ ጠቀሜታ ይህን ይላሉ።
Such an appointment underscores the department's commitment.
እንዲህ አይነቱ ሹመት የፍትህ መስሪያ ቤቱ ጥንቃቄ የሚሹ ጉዳዮች ገለልተኝነትና ተጠያቂነት በሰፈነበት መንገድ እንዲያዙ እንደሚሻ የሚያመላክት ነው።
ዶናልድ ትራምፕ ግን ምርመራው የፖለቲካ በቀል መወጫ ነው ባይ ናቸው።
ባለፉት ዓመታት በሚሊዮን የሚቆጠሩ ሰነዶችን አስረክቤያለሁ። የታክስ ሰነዶችን ጨምሮ ሁሉንም ነገሮች። በኔ ላይ ምንም ያገኙት ነገር የለም። ያ ማለት እዚህ ሀገራችን ውስጥ ካሉ በጣም ሐቀኛና ንጹህ ሰዎች አንዱ እንደሆንኩ ተረጋግጧል ማለት ነው።
ከዚህ በፊት በወንጀል ጥፋተኛ የተባለ የቀድሞ ፕሬዝዳንት የለም። የፖለቲካ ክፍፍሉን ያባብሰዋል ሲሉ አብዛኞች ይሰጋሉ። ሌሎች ደግሞ አስፈላጊ ነው ይላሉ። ዊሊያም ሃውል በቺካጎ ዩኒቨርሲቲ የአሜሪካ ፖለቲካ ፕሮፌሰር ናቸው።
There's at least the possibility of the genuine independence of the department.
ቢያንስ በፍትህ መስሪያ ቤቱ በኩል ገለልተኝነት እንዳለ እንዲሁም በብዙ መንገድ ህገወጥ በሆነ የቀድሞ ፕሬዝዳንት ላይ የሚከናወን ክስ ይኖራል። ይህም የህግ የበላይነትን ለማስፈንና ዲሞክራሲያችንን ጠብቆ ለማቆየት ይጠቅማል። ያንን ነው የፍትህ መስሪያ ቤቱ የሚያደርገው።
በመንግስት ላይ አመጽ እንዲደረግ በማገዝ ህጋዊ ሂደትን በማወክ የዩናይትድ ስቴትስ መንግስትን ለማጭበርበር በማሴርና የሐሰት ቃል በመስጠት ትራምፕ እንዲከሰሱ መርማሪ ኮሚቴው ሐሳብ አቅርቧል።
እንግዲህ ወልዴን በእጅጉና አመሰግናለን። እያዳመጣችሁ ያላችሁት በ19 በ21ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ላይ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። በኢትዮጵያ አቆጣጠር አሁን ከምሽቱ 3 ሰዓት ከ34 ደቂቃ ከ23 ሰከንድ ሆኗል። የምሽቱን የመጀመሪያ አጋማሻችን ምዕራፋችንን አጠናቀናል። የሁለተኛው አጋማሽ ዝግጅቶችን ደግሞ ከዚህ ሀፍታ በኋላ ማስደመጣችን እንቀጥላለን። የምዕራፍ ሁለት የመጀመሪያው መሰናዶ ወደ ምስራቅ ኢትዮጵያ ወስደናል። በምስራቅ ኢትዮጵያ በምትገኘው ድሬዳዋ መንገደኞች አሁንም ከመቶ ዓመት በፊት በፈረንሳይ የተሰራውን ፍራንኮ ኢትዮጵያ ባቡር ይጠቀማሉ። ምንም እንኳን በቅርቡ በቻይና የተሰራ ዘመናዊ ባቡር ስራ ላይ ቢውልም የድሮ ባቡር ለንግድና ትራንስፖርት አሁንም ተፈላጊ ነው። በፈረንሳይ የተገነባውና መቶ ዓመታትን ያስቆጠረው የድሬዳዋን ባቡር መስመር በተመለከተ በአጃንስ ፍራንስ ፕሬስ የተሰናደውን ዘገባ ጽዮን ግርማ በመቀጠል ታሰማናለች።
ባቡር ከድሬዳዋ ጣቢያ ከፍተኛ ድምጽ እያሰማ ይወጣና በንጋት ጨለማ ውስጥ ይሰወራል። በአንድ ወቅት 10 ዓመታት ላስቆጠረው ተሳቢ ባቡር ብርሃን የሰጡ የነበሩት መብራቶች መስራት ካቆሙ ዓመታት ተቆጥረዋል። በአውሮፓውያኑ የቀን አቆጣጠር በ1955 ዓመተ ምህረት የተሰራው ባቡር በሳምንት 2 ጊዜ መንገደኞችን አሳፍሮ ጭነቱንም ጭኖ 12 ሰዓታት በሚፈጀው የ200 ኪሎ ሜትር መንገድ ከድሬዳዋ እስከ ጅቡቲ ድንበር ላይ ወደምትገኘው ደዋሌ ይሄዳሉ። በዛ አትክልትና ጫት ይነግዳሉ። ምግቦችና ሌሎች ቁሳቁሶችን ይገበያያሉ። አንድ ስሟ እንዳይገለጽ የጠየቀች የሶማሊኛ ቋንቋ ተናጋሪ የሱቅ ነጋዴ ባቡርን ለመጓጓዣነት እንደሚጠቀሙበት ትናገራለች።
ይሄ መጓጓዣችን ነው። እኔ ሩዝ፣ ስኳር፣ መኮረኒና ፓስታ ገዛለሁ። የቲማቲም ድል፣ ዘይትና ሌሎች ሰዎች የሚፈልጉትን ነገሮች ጨምሮ ሌላ የሚያስፈልገኝን ነገር እገዛለሁ።
ባቡር ስራ ሲጀምር ባህር በር አልባ ከሆነችው የኢትዮጵያ መዲና አዲስ አበባ በኤደን ባህረ ሰላጤ እስከምትገኘው ጅቡቲ እንዲጓዝ ታስቦ ቢሆንም አሁን የሚሰራው 784 ኪሎ ሜትር ከሚፈጀው መንገድ አገልግሎት መስጠት በሚችለው መስመር ላይ ብቻ ነው። እንደ አውሮፓውያን የቀን አቆጣጠር ከ2016 ዓመተ ምህረት ጀምሮ በቻይና የተገነባው ዘመናዊ በኤሌክትሪክ የሚሰራ የባቡር መስመር የሁለቱን ሀገሮች ዋና ከተሞች ከ12 ሰዓት እስከ 18 ሰዓታት በፈጀ ጊዜ ውስጥ ያገናኛል። ከፍራንኮ ኢትዮጵያ ምድር ባቡር መምጣት ጋር ተያይዞ የባቡር ሰራተኞች መኖሪያ እንድትሆን በፈረንሳዮች በተገነባችው ድሬዳዋ ግን አብዛኛው ሰው የቻይናው ባቡር እያለ የሚጠራው ባቡር ለሁሉም ሰው አይስማማውም። ምክንያታቸው ደግሞ የባቡር ማቆሚያው ከከተማው መስመሮች ወጣ ያለ በመሆኑና የመሳፈሪያ ዋጋውም ወደድ ስለሚል ነው። በዋናነት ደግሞ በድሬዳዋና በደዋሌ መካከል 3 ብቻ መቆሚያ ጣቢያዎች ሲኖሩ የፈረንሳዩ ባቡር 8 መቆሚያዎች አሉት። አንድ ወጣት የሱቅ ነጋዴ የቻይናው ባቡር በእኛ አቅራቢያ ባሉት ጣቢያዎች አይቆምም ይላል። ባሮጌው ባቡር ላይ ለ40 ዓመታት በሹፌርነት ያገለገሉት ሙልጌታ ከበደም ተመሳሳይ ሀሳብ አላቸው።
ይሄ ሀዲድ የተዘረጋው ከከተማ ጋር ነው። ከትናንሽ ከተማዎች፣ መንደሮች የተመሰረተ ነው። ሰውም በዛ አካባቢ የሰፈረ ነው። ስለዚህ አሁንም መኪና የማይሄድበት ቦታም አለ።
ይህንን የባቡር ሀዲድ መስመር ተከትለው ኑሯቸውን የቀለሱ ሰዎች ቁጥርም ቀላል አለመሆኑን አቶ ሙልጌታ ተናግረዋል። የድሬዳዋ ደዋሌ ባቡር መስመር ምክትል ስራ አስኪያጅ አቶ እስማኤል ካያድ እንደሚሉት አዲሱ መስመር እንደ አሮጌው ፈረንሳይ ስሪት ባቡር ለአካባቢው አገልግሎት እየሰጠ አይደለም።
የቻይናው ባቡር ለከተሞች አገልግሎት አይሰጥም። ከጅቡቲ ይነሳና አዲስ አበባ ይቆማል። ስለዚህ ሰዎች አሮጌው ባቡር ለእኛ በረከት ነው ይላሉ። ሌላው አማራጭ አውሮፕላን ነው። ያ ደግሞ ለእኛ ምንም ጥቅም አይሰጥም።
ሰዎች ምግብና ሌሎች አስፈላጊ ነገሮች ለማምጣት ባቡሩ ላይ ጥገኛ ሆነዋል ይላሉ። ባቡሩ ከድሬዳዋ ከተነሳ በኋላ 10 ኪሎ ሜትር ርቀት ላይ የሚገኘውን የመጀመሪያ መቆሚያ ፈርማታ የሚያስተዳድሩት የ62 ዓመቱ አዛውንት አዩ አሰፋ
እያንዳንዱ አቃየችበትን ዋጋ ካየኸው ቢቆም ምን ያህል እንደሚጨምረው ራሱ ገመተው። አሁን ትንሽ እዚያ አካባቢ ኖሮሰ ስንለው ፓስታው ከዚህ ይመጣል፣ ዘይት ይመጣል፣ ስኳር ይመጣል እንጂ ይህ ቢቆም ይህ ጠቅላላ ጣቢያ ረሀብተኛ።
ውብ በሆነችውና በዛፍ ጥላ የተሞሉ ጎዳናዎች ባሏት ድሬዳዋ የሚኖሩት የባቡር ሀዲድ ሰራተኞች ዘንድ ትዝታና ምሬት በተመሳሳይ ጊዜ ይነበባል። ባረጀው የባቡር ጣቢያ በአማርኛና አሁንም በአንዳንድ ረዥም ጊዜ የቆዩ የባቡር ጣቢያው ሰራተኞች በሚነገረው የፈረንሳይኛ ቋንቋ የተሰቀሉት ምልክቶች ያለፉ ታሪኮች ማስታወሻ ናቸው። በአጼ ምኒልክ ትዕዛዝ የባቡር ስራው የተጀመረው እንደ አውሮፓውያን አቆጣጠር በ1897 ዓ.ም በወቅቱ በፈረንሳይ ቅኝ ግዛት ስር በነበረችው የአሁኗ ጅቡቲ ነው። በስተደቡብ 311 ኪሎ ሜትር የፈጀው የመስመር ዝርጋታ ድሬዳዋ የደረሰው እንደ አውሮፓውያን አቆጣጠር በ1902 የገና ሰሞን ሲሆን አዲስ አበባ የገባው ደግሞ እንደ አውሮፓውያን አቆጣጠር በ1917 የበጋ ወቅት ነው። በመጣኔ ሀብቷ መስቀለኛ መንገድ ላይ የነበረችው ድሬዳዋ በህዝብ ብዛት ለረጅም ጊዜ የኢትዮጵያ ሁለተኛ ከተማ ነበረች። ይህችን ከተማ የገነባት ምድር ባቡር ነው ይላል እስማኤል። ሆኖም እንደ አውሮፓውያን አቆጣጠር በ1970ዎቹ በነበረው የመንገድ መስፋፋትና በወቅቱ የኢትዮጵያ አካል በነበረችው ኤርትራ በኩል የባህር በር በቀላሉ መድረስ በመቻሉ የባቡር አገልግሎቱ እየቀነሰ መጣ። ቸልተኝነት፣ ተደጋጋሚ ብልሽቶችና በፍጥነት መንዳት በአጠቃቀም ምክንያት ውድቀትን እንዲያጋጥመውም ምክንያት ሆነ። የደርግን እግር መውደቅ ተከትሎም ከአዲስ አበባ ወደ ድሬዳዋ የሚወስደው መንገድ ጥቅም መስጠት አቆመ። ምድር ባቡር ቀድሞ ከነበሩት 2500 ሰራተኞች ውስጥ 300 ብቻ ቀርተውታል። በአንድ ወቅት ተሳፋሪዎችን በቅጡ ያጓጉዙ የነበሩት ቅንጡ መተኛ የባቡር ክፍሎች አሁን ዝገው ጣቢያ ውስጥ ተቀምጠዋል። ድሬዳዋ ከተማም ብትሆን ባለፉት ዓመታት ውስጥ በኢኮኖሚም በማህበራዊ ህይወትም ተዳክማለች የሚለው እስማኤል የኢትዮጵያ መንግስት የባቡር ሀዲዱንና ሰራተኞችን በመርሳቱ መሆኑን ገልጾ ይከሳል። እነዚህ ታሪካዊ ባቡሮች ስራ እንዳያቋርጡ ለማድረግ የመጀመሪያዎቹ የባቡር ጥገና ማዕከሎች አሁንም ጥቂት በሆኑ ቴክኒሽያኖች እየሰሩ ይገኛሉ። አንዳንዶቹ ማሽኖች የባቡሩን እድሜ የያዙ ናቸው። ለምሳሌ አንጋፋ የሆኑ ቴክኒሽያን በላይ ሙሉ የሚያንቀሳቅሱት አንድ ማሽን ኤልዌል እና ሴሪክ ፕሌን ሴንት ዴኒስ 1903 የሚል ጽሑፍ ተጽፎበታል። አቶ በላይ አሁንም እንደሚሰራ ለማሳየት ማብሪያ ማጥፊያውን በማንቀሳቀስ አሳይተውናል። አሁን ለጥገና አዲስ ሞዴል ማሽን ቢጠቀሙ የ53 ዓመቱ አዛውንት እንደሚሉት መለዋወጫዎች ስለማይገዙ ሁሉም ክፍሎች የሚሰሩት በዚሁ ስፍራ ነው። በባቡር ጣቢያው የጥገና ክፍል ኃላፊ የሆኑት የ60 ዓመት አዛውንት አቶ ብርሃኑ በቀለ አሁን ብዙ ጉዞ ስለሌለ ያን ያክል ብዙ ስራ የለም ይላሉ። ባቡሮቹ ከመንገድ እንዳይወጡ ከማድረግ ባሻገር እነዚህ የጥገና ስፍራዎች ለከተማ ትልቅ ጥቅም አላቸው። ባለሙያዎቹ ክህሎታቸውን ለሆስፒታሎችና ለፋብሪካዎች ጥገና ያውላሉ። እንደዚህ አይነት የጥገና ቦታ 500 ኪሎ ሜትር ርቀት ድረስ ተሄዶም አይገኝም የሚሉት ውብሸት አረፈ ለሚያስተዳድሩት የሳሙና ፋብሪካ አስፈላጊ የማሽን ክፍሎችን ለማሰራት የሚጠቀሙበት እነዚህን ባለሙያዎች ነው። እነሱ እዚህ ከሌሉ ወይ ከቻይና ማስመጣት አለብን፣ ያ ደግሞ ውድ ነው፣ አለዛ ደግሞ አዲስ አበባ መሄድ አለብን ይላሉ። በሁለቱም መንገድ አጠቃላይ ወጪ ይጨምራል። የባቡር ሰራተኞቹ 100 ዓመት ያስቆጠረ ዕውቀታቸው እንዲጠፋ ፈቃደኛ አይደሉም። የ53 ዓመቱ የባቡር ሾፌር አህመድ አብደላህ እኛ ከአባቶቻችን ያገኘነው ነው፣ ስለዚህ ቀጣዩ ትውልድ እንዲጠብቀው ማውረስ አለብን ይላሉ። ሰዎች ሊያረጁ ይችላሉ፣ ዕውቀት ግን መቼም አያረጅም። በአጃንስ ፍራንስ ፕረስ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን ግርማ እናመሰግናለን። ቀጣዩ ዘገባ ደግሞ ሳምንታዊው የአፍሪካ ንክ ጉዳዮች ነው። ከቀናት በፊት በዋሽንግተን ዲሲ ለሶስት ቀናት የተካሄደውና 50 የአፍሪካ ሀገራት መሪዎች የተጋበዙበትን የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ለመዘገብ ከተለያዩ የዓለም ሀገራት የመጡ ጋዜጠኞችም አብረው ነበሩ። ለመሆኑ ጉባኤው የሚዲያ ተቋማትን ያስተናገደበት መንገድ ምን ይመስላል? ጋዜጠኞች ሲያዘጋገብ ሂደታቸው ምን ይመስላል ስትል ስመኝሽ የቆየ በጉባኤው ላይ ከነበሩ የተወሰኑ ጋዜጠኞች ጋር ተነጋግራለች። በመቀጠል ዘገባው ይደመጣል።
የመጀመሪያው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ከተካሄደ ከ8 ዓመታት በኋላ የተዘጋጀው ሁለተኛው ጉባኤ የኮቪድ ወረርሽኝ በዓለም ዙሪያ መሰራጨቱን ተከትሎ ከቤት ያለመውጣት ክልከላዎች ከታወጁበት ጊዜ ወዲህ ዋሽንግተን ዲሲ ለመጀመሪያ ጊዜ ያስተናገደችው ዓለም አቀፍ ዝግጅት ነው። ይህን 49 የአፍሪካ መሪዎችና የአፍሪካ ህብረት ባለስልጣናት የተጋበዙበትን ጉባኤ ለመዘገብ ታዲያ በመቶዎች የሚቆጠሩ ጋዜጠኞች ከሀገር ውስጥና ከተለያዩ የአፍሪካ ሀገራት ተሰባስበው በዋሽንግተን ዲሲው የስብሰባ ማዕከል የተገኙ ቢሆንም ጉባኤው ሚዲያውን ያስተናገደበት መንገድ ከሌሎች ዓለም አቀፍ ጉባኤዎች የተለየ እንደነበር የሚዲያ ባለሙያዎች ይናገራሉ። ዴቪድ ሽራር በትውልድ ዛምቢያዊ ሲሆን በዩናይትድ ስቴትስ በሚኖርበት ዋሽንግተን ግዛት ሲያትል ውስጥ መሰረቱን ያደረገ ቻናል ኤቲቪ የተሰኘ ሚዲያ ባለቤት ነው።
እንደ አውሮፓውያን አቆጣጠር በ2014 የተካሄደውን ጉባኤ የመዘገብ እድል ነበረኝ። ነገር ግን የኮቪድ-19 ወረርሽኝ ተጨምሮበት ይሄኛው በጣም ይለያል። ምቾት የሚነሱ ነገሮች የሚጀምሩት ገና ከሆቴላችን ስንወጣ ነው። በየቀኑ የኮቪድ ምርመራ ማድረግ አለብን። በዛ ላይ ሁሉም ነገር ተዘጋግቷል። በተለይ እዚህ ለማይኖሩና እውቀቱ ለሌላቸው በጣም አስቸጋሪ ነበረ።
የአሜሪካና የአፍሪካ መሪዎች ጉባኤ ከዩናይትድ ስቴትስ እጅግ የበረታ ቅዝቃዜ ጋር እኩል ነው የጀመረው። የመገናኛ ብዙሃን ባለሙያዎች ቀናቸውን የሚጀምሩት ደግሞ ጋዜጠኞች በኢሜይል በሚደርሳቸው የኮቪድ-19 ምርመራ ቀጠሮ ነው። ምርመራውን አጠናቀው ኮቪድ እንዳልተገኘባቸው ያረጋገጡ ጋዜጠኞች ጠንከር ወዳለ፣ አንዳንዴም በአነፍናፊ ውሻዎች ወደ ታገዘው የፍተሻ ስፍራ ያመራሉ። በተለይ የካሜራና ሌሎች የመቅረጫ ቴክኖሎጂዎችን ይዘው ወደ ጉባኤው ለሚያመሩ ከብርዱ ጋር እየታገሉ ፍተሻውን ማለፍ ይጠበቅባቸዋል። ጋዜጠኞቹ እንደሚሉት ግን በጣም ፈታኙ የአፍሪካ መሪዎችንና ልዑካን ቡድኖችን ማግኘት ነበር።
ከአፍሪካ የመጡ መሪዎች ለምሳሌ ከዛምቢያ ወይም ከኢትዮጵያ ራሳቸው ይዘዋቸው የመጡትን የሚዲያ ባለሙያዎች ብቻ የሚጠቀሙና ለእነሱ ብቻ መረጃ የሚሰጡ ከሆነ ትርጉም የለውም። ምክንያቱም ፕሬዚደንቶቹ ከሌሎችም የመገናኛ ብዙሃን ጋር መገናኘትና ድምፃቸው በመላ አህጉሪቱ እንዲሰራጭ ማድረግ አለባቸው። ለእኔ ትልቁ ገደብ የነበረው ችግር ያ ነው።
በደቡብ አፍሪካዋ ሀገር ቦትስዋና ተወልዶ ያደገውና አሁን በአሜሪካ ካሊፎርኒያ ግዛት ውስጥ በምትገኘው ሎስ አንጀለስ ከተማ የሚኖረው ቻርለስ አኒየም አፍሪካን ታይምስ የተሰኘው የፓን አፍሪካን ሚዲያ ዋና አዘጋጅ ሆኖ ይሰራል። ከዚህ ቀደም ከዘገባቸው ዓለም አቀፍ ዝግጅቶች ጋር በማነጻጸር ጉባኤው በጥሩ ሁኔታ መዘጋጀቱን የሚገልጸው አኒየም ሚዲያው የተስተናገደበት መንገድ ግን ሊሻሻል ይገባል ይላል።
It could be in the area of interaction with the guests.
ይህ ጉባኤ ሚዲያው ከተሳታፊዎች ጋር መነጋገር የሚችልበት መሆን ይችል ነበረ። በእርግጥ የጸጥታ ችግሮች እንዳሉ እረዳለሁ። ለበርካታ አህጉራትን አቆራርጠው ለመጡ ጋዜጠኞች ግን በተለይ የአፍሪካ መሪዎችን ማናገር እንዲችሉ እድሉ መመቻቸት አለበት። በተለይ ደግሞ ከአፍሪካ ለመጡ ጋዜጠኞች፣ ምክንያቱም እነዚህ ጋዜጠኞች የመጡት ዜና ተመርጦ ከሚተላለፍባቸው ሀገራት ነው። እዚህ ግን ያለምንም ገደብ ሊያናግሯቸው የሚችሉበት የሙያ ነጻነት አላቸው።
አኒየም በግሉ ባደረገው ጥረት ከአፍሪካ ህብረት ወቅታዊ ሊቀመንበርና የሴኔጋል ፕሬዝዳንት ማኪ ሳል ጋር አጭር ቃለ መጠይቅ የማድረግ እድል ገጥሞታል። ሌሎች አፍሪካ መሪዎችን ለማናገር ያደረገው ጥረት ግን አልተሳካለትም።
For instance, I wanted to speak to Mr. Kagame.
ለምሳሌ የሩዋንዳን ፕሬዚደንት ፖል ካጋሜን ለማናገር ፈልጌ ነበር። ነገር ግን ጥበቃው በጣም ከፍተኛ ስለነበር አልቻልኩም። ስለ ሚዲያ ሽፋን ስናወራ እነዚህ መሻሻልና መስተካከል ያለባቸው ችግሮች ናቸው። ስታገኛቸውና ወደ እነሱ ስትሄጂ ህግ እንደተላለፍሽ ይቆጠራል። ነገር ግን ጋዜጠኞችና የጋዜጠኝነት ባለሙያዎቹ ስራቸውን መስራት እንዲችሉ የሚያደርጉ አስፈላጊ ነገሮች መሟላት አለባቸው። አለበለዚያ ስራችንን ከመስራት እየተከለከልን ነው ማለት ነው።
የዩናይትድ ስቴትስ እና የአፍሪካ አመራሮች በጋራ ካካሄዱት ጉባኤ ጎን ለጎን በርካታ የጎንዮሽ ስብሰባዎችም ተካሂደዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር እንዲሁም ከአሜሪካ የንግድ ወኪል አምባሳደር ካትሪን ታይ ጋር ያደረጓቸው የሁለትዮሽ ውይይቶችን የመሳሰሉ በመሪዎች መካከል የተካሄዱ የተናጠል ስብሰባዎችም ነበሩ። እነዚህን ስብሰባዎች ለመካፈልና ለመዘገብ ጥረት ሲያደርጉ ከነበሩ ጋዜጠኞች መካከል አንዱ የሆነችው ሰሎሜ ሙልጌታ ሃሎ ኢትዮጵያ ቲቪ የተሰኘ ሚዲያ መስራች ባለቤት ናት።
ኤቭሪዴ ኮቪድ ቴስት አለሽ? ለመጀመሪያ ገና ለመምጣት እዚህ ውስጥ እንኳን ሳትጀምሪ ኮቪድን ቴስት ካላለሽ ያው እንግዲህ አትገቢም። That within itself እሱ ራሱ በጣም restrictive ያደርጋል አይደለ? ኮቪድ ሰው ከያዘው አይገባም እናደል? ኦኬ አንድ ሁለት ከገባሽ በኋላ ደግሞ ሶስቱም ቀን ሌላ ፕሮግራም ነበረው። መጀመሪያ ቀን ስትመጪ ሳይን አድርገሽ ብዙ ነገሮች ነበሩ፣ ግን መጀመሪያ መምጣት አለብሽ እዛ ፎርም ውስጥ ለመግባት ራይት። ግን ፎርሞቹ አኛ ቦታ ሚዲያ ሰፈር ካልሆኑ ራሱ ጋቨርንመንቱ ነው ዎክ የሚያደርግሽ ኤስኮርት አድርጎሽ ነው የምትሄጂው። ሶ ዛትስ አናዘር ካይንድ ኦፍ ቱ ሚ ቨሪ ሪስትሪክቲቭ ግን ጥሩም ነው። አይ ሚን በሁለት እንደምታዩ ነው ሁኔታውን አይደለ? ለአንዳንድ ሰው ጥሩ ነው ምክንያቱም ሴኪሪቲውን ይፈልገዋል። አንዳንድ ሰው ደግሞ ፍሪ ሆኖ መሄድ ይፈልጋል አይደለ? ሶ you know, the glass is always half full, አይደለ? ግን አዎ ልክ ነው።
ዋሽንግተን ዲሲ ከሳምንት በፊት ያስተናገደችውን ይህን ጉባኤ ለመዘገብ ከአፍሪካ ጨምሮ ከተለያዩ የዓለም ክፍሎች የመጡ ጋዜጠኞች ለጋዜጠኞች ተብሎ በተዘጋጀው ዓለም አቀፍ የሚዲያ ማዕከል ውጪ ያለ ፈቃድ እንዲንቀሳቀሱ አይፈቀድላቸውም። ለቃለ መጠይቅ ወይም የሚዲያ ሽፋን እንዲያገኝ ወደ ተፈቀደለት ስብሰባ ለመሄድ የጉባኤው አዘጋጆች በመደቧቸው አጃቢዎች መወሰድ አለባቸው። ሶሎሜ ታዲያ ከዚህ ቀደም ከተካፈለቻቸው በርካታ ዓለም አቀፍ ዝግጅቶች ጋር ሲነጻጸር ጉባኤው ከፍተኛ የጸጥታ ጥበቃ የታየበት መሆኑ ለየት እንደሚያደርገው ትገልጻለች።
ተሳታፊዎችን ልዑካን ቡድኖችን ከማግኘትና እንደልብ ከማናገር እንደ ጋዜጠኛ ያው እነሱን ማግኘት ከነሱ መረጃ መሰብሰብ አንዱ ስራው ስለሆነ ከዛንጻርስ የነበረው ሂደት እንዴት ነበር?
እንግዲህ ከመጀመሪያው ስትመጪና አክሰፕት እንደተደረግሽ ስታቂ እነሱ ኮሚኒኬት እንድታደርጊ ስቴት ዲፓርትመንት ኢሜይል አርገዋል አይደለ? ባክ አንድ ፎርዝ አርገውልናል። እሱ ያንቺ ፋንታ ነው ፎሎ ማድረግ። ግን ካደረግሽም በኋላ ደግሞ እነሱ አይችሉም ሊሉሽ ይችላሉ። ይሄንን አይቻለውኝ። ይሄ ፍሮም ዘ አሜሪካን ሳይድ ነው ነው በደግሞ በራስ በሊደሮቹ በዲግኒተሪ ሳይድ ደግሞ ራስሽ በሄደሽ ከአገርሽ ሰዎች ጋር ኤምባሲ ጋር ኮሚኒኬት አድርገሽ እነሱን ማግኘት ያንቺ አዘጋዜጠኛ ፋንታ ነው። ግን ኮኔክት ካረግሽ በኋላ ደግሞ የእነሱ ሪስፖንሲቢሊቲ ነው ላንቺ ለመመለስ። ከፈለጉ ይውልሻል፣ ካልፈለጉ ደግሞ ዴይ ዶንት ኦፕን ዘ ዶር።
የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አስተዳደር እንደ አውሮፓውያን አቆጣጠር በ2014 ዓ.ም አዘጋጅቶት ከነበረው የመጀመሪያው የአሜሪካና የአፍሪካ መሪዎች ጉባኤ ጋር ሲነጻጸር በዚህኛው ጉባኤ ላይ የተሻሻሉ ለውጦችም ታይተዋል። ለምሳሌ በቀደመው ስብሰባ ላይ ስልክ ይዞ መግባት ክልክል እንደነበር ዛምቢያዊው ጋዜጠኛ ሺራር ያስታውሳል።
I remember that in 2014 we're not allowed to use cell phones.
በ2014 ስልክ ይዞ መግባት አይፈቀድም ነበር። አሁን ግን ስልክ እንድንጠቀም በመፈቀዱ በጣም ነው የተደሰትኩት። ምክንያቱም የምንሰራቸውን ዘገባዎች በቀጥታ ከማህበራዊ ሚዲያ ጋር አቀናጅተን እንድናስተላልፍ በጣም ይረዳናል።
የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ አሜሪካ ከአፍሪካ ጋር ያላትን አጋርነት ለማጠናከር ከ55 ቢሊዮን ዶላር በላይ ቃል የተገባበት የአሜሪካ ፕሬዝዳንት ጆ ባይደን እና ምክትል ፕሬዝዳንታቸው ካማላ ሃሪስን ጨምሮ ከፍተኛ አመራሮቻቸው በመጪው ዓመት የአፍሪካ ሀገራትን እንደሚጎበኙ ይፋ የተደረገበትና በንግድ፣ ቴክኖሎጂ፣ በጸጥታና ሌሎች ጉዳዮች ዙሪያ አዲስ የአጋርነት መድረኮች የተከፈቱበት ሆኖ አልፏል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ እናመሰግናለን። በመቀጠል አበይት ስፖርታዊ ዜናዎችን ኬኔዲ አባተ ያቀርብልናል።
አትሌት የዓለም ዘርፍ የኋላው በ10 ኪሎ ሜትር የያዘችው የዓለም ክብረ ወሰን በዓለም አትሌቲክስ ጸድቋል። አትሌቷ ከ10 ወራት በፊት የካቲት ወር ላይ በስፔን ካስቴሎን በተካሄደ የ10 ኪሎ ሜትር ሩጫ 29 ደቂቃ ከ14 ሰከንድ በመሮጥ የዓለም ክብረ ወሰንን በእጇ ማስገባቷ ይታወቃል። በዚህም የዓለም አትሌቲክስ አጽድቆት የነበረውን ኬንያዊቷ ጆስሊን ጄፕኮስጌ በ2017 ፕራግ ላይ የያዘችውን ክብረ ወሰን በ29 ሰከንዶች እንዲሁም ትውልደ ኢትዮጵያዊቷ ባህሬናዊት አትሌት ቃልኪዳን ገዛሃኝ በ2021 በ29 ደቂቃ ከ38 ሰከንድ የያዘችውን ክብረ ወሰን በ14 ሰከንዶች አሻሽላለች። የዓለም አትሌቲክስ ምርመራውን አጠናቆ የዓለም ዘርፍ ያስመዘገበችውን ክብረ ወሰን መመዝገቡን ሐሙስ ዕለት ነው ያስታወቀው። ክብረ ወሰኑን በሰበረችበት ወቅት በእግሮቼ የዓለም ክብረ ወሰን እንዳለ አውቄ ነበር፣ እናም በቅርብ ጊዜ ውስጥ ክብረ ወሰኑን ሊሞክሩ ለሚፈልጉ አትሌቶች ፈታኝ ስራ መስራት እፈልግ ነበር ስትል መናገሯንም ድርጅቱ በድረገጹ ባወጣው ዘገባ አስታውቋል። የእንግሊዝ ፕሪምየር ሊግ ከዓለም ዋንጫ በኋላ ዛሬ በቦክሲንግ ዴይ ተጀምሯል። የካታሩ የዓለም ዋንጫ ከመጀመሩ በፊት በፕሪምየር ሊጉ የተካሄደው የመጨረሻ ጨዋታ እሁድ ህዳር 4 ማንቸስተር ዩናይትድ ከፉልሃም ጋር ያደረጉት ነበር። በውድድር ዘመኑ የመጀመሪያዎቹ 14 ጨዋታዎች 37 ነጥቦችን ሰብስቦ ከፊት በመሰለፍ ሊጉን በመምራት ላይ የሚገኘው አርሰናል እስካሁን በሁለት ጨዋታዎች ብቻ ነው ነጥብ የጣለው። ከነዚህም በአንድ ዋንጫ ሲወጣ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ብቻ ተሸንፏል። በምርጥ የፕሪምየር ሊግ አጀማመር አርሰናሎች ከ2007-2008 የውድድር ዘመን ወዲህ ገናን የሊጉ የበላይ ሆነው ሲያሳልፉ ይህ የመጀመሪያቸው ነው። በአውሮፓውያኑ የገና ማግስት ዛሬ በቦክሲንግ ዴይ አርሰናል ከዌስትሃም ጋር የሚያደርጉትን ጨዋታ ጨምሮ 7 ጨዋታዎች የሚካሄዱ ሲሆን በዓለም ዋንጫ ምክንያት የተቋረጠውን ጊዜ ለማካካስ በቀጣይነት የተጨናነቀ መርሃ ግብር እንደሚኖር ታውቋል። ሌሎች ተወዳጅ የአውሮፓ ሊጎችም በዚህና በሚቀጥለው ሳምንት ወደ ውድድር ይመለሳሉ። የስፔን ላሊጋ የፊታችን ሐሙስ በሚደረጉ ጨዋታዎች ሲጀመር፣ የጣሊያን ሴሪያ ደግሞ ረቡዕ ታህሳስ 26 ይጀምራል ተብሏል። የጀርመን ቡንደስሊጋ ዘግየት ብሎ ጥር 12፣ የፈረንሳይ ሊግ 1 ደግሞ ጥር 20 የሚጀመሩ ይሆናል። ሐሙስ ዕለት ይፋ በሆነው የፊፋ የዓለም ሀገራት የደረጃ ሰንጠረዥ ብራዚል የመሪነት ደረጃዋን ስታስጠብቅ፣ ሞሮኮ ብዙ ደረጃዎችን አሻሽላለች። 22ኛውን የፊፋ የዓለም ዋንጫ አርጀንቲና ብታነሳም በደረጃ ሰንጠረዡ ግን የብራዚልን ቦታ መንጠቅ አልተቻላትም። በዓለም ዋንጫ ውድድሩ በክሮሺያ ተሸንፋ ከሩብ ፍጻሜ ያላለፈችው ብራዚል በጥቂት የነጥብ ልዩነት በአንደኝነት የመሪነቱን ቦታ ስታስቀጥል፣ የዋንጫው ባለቤት አርጀንቲና አንድ ደረጃ በማሻሻል ሁለተኛ ደረጃ ላይ ተቀምጣለች። የዓለም ዋንጫ ተፋላሚዋ ፈረንሳይም አንድ ደረጃ አሻሽላ ሶስተኛ ደረጃ ላይ ትገኛለች። ሁለተኛ ደረጃ ላይ የነበረችው ቤልጅየም ወደ አራተኛነት ስትወርድ፣ እንግሊዝ በአምስተኛ ደረጃዋ ጸንታለች። በዓለም ዋንጫው ሶስተኛና አራተኛ ደረጃን ይዘው ያጠናቀቁት ክሮኤሽያና ሞሮኮ ብዙ ደረጃዎችን ማሻሻል ችለዋል። ክሮኤሽያ 5 ደረጃዎችን አሻሽላ ሰባተኛ ደረጃ ላይ ስትቀመጥ፣ ሞሮኮ 11 ደረጃዎችን ከፍ ብላ 11ኛ ደረጃ ላይ ትገኛለች። ሌላዋ የአፍሪካ ሀገር ካሜሩን 10 ደረጃዎችን አሻሽላ 33ኛ ደረጃ ላይ ተቀምጣለች። ኔዘርላንድስ 6ኛ፣ በዓለም ዋንጫው ያልተሳተፈችው ጣሊያን 8ኛ፣ ፖርቹጋል 9ኛ፣ ስፔን ደግሞ 3 ደረጃ ዝቅ ብላ 10ኛ ደረጃን በመያዝ እስከ 10 ያሉ ሀገራት ውስጥ ተካተዋል። ኢትዮጵያ በሐሙሱ የፊፋ የዓለም ሀገራት የደረጃ ሰንጠረዥ 138ኛ ደረጃ ላይ ነው የተቀመጠችው። በመጨረሻም ሊዮኔል ሜሲ ከፒኤስጂ ጋር ያለውን ኮንትራት ማራዘሙ ተዘገበ። የዓለም ዋንጫ አሸናፊው ሊዮኔል ሜሲ ከፓሪስ ሴን ጀርሜን ጋር ቢያንስ ለ2023-24 የውድድር ዘመን የሚያቆየው ስምምነት ላይ መድረሱን የፈረንሳዩ ዕለታዊ ጋዜጣ ለፓሪሲየን ረቡዕ ዕለት አስነብቧል። የሰባት ጊዜ የባለንዶር አሸናፊው የ35 ዓመቱ አርጀንቲናዊ አጥቂ ሀገሩ ፈረንሳይን በማሸነፍ የዓለም ዋንጫን እንድታነሳ ረድቷል። የካታሩ የዓለም ዋንጫ እየተካሄደ በነበረበት በታህሳስ ወር መጀመሪያ ላይ ሜሲ ቢያንስ ለአንድ ተጨማሪ የውድድር ዘመን ከክለቡ ጋር እንዲቆይ ስምምነት ላይ ተደርሷል ሲል ጋዜጣውን ጠቅሶ ሮይተርስ ዘግቧል። ፒኤስጂ የተጫዋቹን ኮንትራት ስለማራዘሙ እስካሁን በይፋ ያለው ነገር የለም። የፓሪስ ሴን ጀርሜን ፕሬዚደንት ናስር አልክላፊ ከጥቂት ቀናት በፊት በሰጡት አስተያየት ሜሲ በክለቡ ቆይታው ደስተኛ መሆኑን ገልጸው ከዓለም ዋንጫው በኋላ ስለ ኮንትራት ማራዘሚያ ውይይቶች እንደሚደረጉ ተናግረዋል። በዚህ የውድድር ዘመን በሁሉም ጨዋታዎች ለፒኤስጂ 12 ግብ ያስቆጠረውና 14 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለው ሜሲ በአውሮፓውያኑ 2021 ነበር ከባርሴሎና በሁለት ዓመት ኮንትራት ወደ አሁኑ ክለቡ ያመራው። በዚህ ሳምንት መጀመሪያ ላይ የባርሴሎና ፕሬዚደንት ጆዋን ላፖርታ ሜሲ 21 ዓመታትን ወዳሳለፈበት የስፔኑ ክለብ ቢመለስ ደስ ይለኛል ብለዋል። ይሁን እንጂ ባርሴሎና ሜሲን መልሶ ለማስፈረም ከተጫዋቹ ጋር ያደረገው ንግግር የለም። ከምንጊዜም ምርጥ ተጫዋቾች አንዱ የሆነው ሜሲ በ13 ዓመቱ ለተቀላቀለበት ክለብ ባርሴሎና በ778 ጨዋታዎች 672 ጎሎችን አስቆጥሯል። አሁን ለሚጫወትበት የፈረንሳዩ ክለብ ፒኤስጂ ከአንድ ዓመት አማራጭ ጋር የአንድ ዓመት ውል ለመፈራረም አዲስ ስምምነት የተደረሰው በፒኤስጂ የእግር ኳስ ዳይሬክተር ሉዊስ ካምፖስ እና በሜሲ አባት ጆርጅ መካከል ለአራት ወራት ውይይት ከተደረገ በኋላ ነው ተብሏል። አርጀንቲና ፈረንሳይን በመለያ ምቶች በማሸነፍ ለሶስተኛ ጊዜ ሻምፒዮን መሆኗን ተከትሎ ሜሲ የውድድሩ ኮከብ ተጫዋች ተብሎ መመረጡ የሚታወስ ነው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያዝንላችሁ መሰናዶዎች እነዚህ ነበሩ። በቅንብሩ አብሮኝ የቆየው ኤልያስ አስማረ ነው። ዋና አዘጋጅ ደግሞ ጽዮን ግርማ። ከሌሎች ውድ ባልደረቦች ጋር በመሆን የምሰናበታችሁ ሀብታሙ ስዩም ነኝ። የሰላም ምሽት ይሁንላችሁ። Thank you.